ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን። የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ በድህረ ገጽ የሚያስተላልፈውን አገር በዚህ ሰሞን የተሰኘን ፕሮግራማችን ማስተማሩን ጀመረ። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ይችላሉ። የዛሬውን ዘቀደም ዝግጅት ከአሸናፊ ዜና እንጀምራለን። ከዛም ወደ ውይይታችን እንገባለን። አሸናፊ እንደምን ሰንብተሃል? አንተ ወደ ዜና ሄዳለህ።
የመስተልኝ የአትላንታ አድማጮች በኢትዮጵያ ጊዜ አቆጣጠር ለቱረቡት 18 ዓመተ ምህረት ከምሽቱ 3 ሰዓት ከ37 ደቂቃ ነው ዜናውን ከልሰው መሰማችሁ። አሸናፊ ብርሃኑ ነኝ። የሳምንቱ ዜናዎች 1499ኛው የመውሊድ በዓል ተከበረ። የአርሲ ዞን የህብረተሰብ ተወካዮች፣ የሀገር ሽማግሌዎች እና የሃይማኖት አባቶች በወቅታዊ ሁኔታ ላይ በኢተያ ከተማ ተወያዩ። በአማራ ክልል ለመልካም አስተዳደር መጎደል ምክንያት የሆኑ አመራሮች ላይ እርምጃ መውሰድ ተጀምሯል የሚሉት ናቸው። በሰሞኑ አበይት ጉዳዮች ላይ ከዘውዱ ጋር የሚኖረን የሚቀርግም ከዜና በኋላ ይቀርባል። እዚያው አብረን እንቆይ። አሁን ዜናዎቹን በነበረ አሰማቸዋለሁ። 1499ኛው የመውሊድ በዓል በእምነት ተከታዮች ዘንድ ዛሬ ተከብሯል። በተለይ በአዲስ አበባ ኗር መስጊድ በርካታ የሚተከታዮች በተገኙበት በድምቀት ተከብሯል። መላው ሙስሊም የመውሊድን በዓል ሲያከብር የተቸገሩት ለመርዳት እንዲሁም እርስ በርስ ለመደጋገፍ ሊሆን እንደሚገባ የሃይማኖት አባቶች ጥሪ አስተላልፈዋል። ከሁሉም የአርሲ ዞን ወረዳዎች የተወጣጡ የህብረተሰብ ተወካዮች፣ የሀገር ሽማግሌዎች እና የሃይማኖት አባቶች ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች በተከሰተው ውከት ላይ ተወያዩ። በአርሲ ኢተያ ከተማ ትናንት በተካሄደው የሰላም ጉባኤ ላይ የትግራይ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳና የኦሮሚያ ክልል የኢንዱስትሪና ከተሞች ልማት ቢሮ ኃላፊ አቶ ኡመር ሁሴን ተገኝተው አወያይተዋል። የውይይት ተሳታፊ የሀገር ሽማግሌዎችና የሃይማኖት አባቶችም የተለያዩ አስተያየቶችን የሰጡና ጥያቄዎችን ያቀረቡ ሲሆን በሁሉም ዘርፍ ተጠቃሚ ሆነን ኑሯችንን በማሻሻል ላይ የምንገኘው አሁን ላይ በተፈጠረልን ስርዓት ነው ብለዋል። በመሆኑም ልጆቻችንን ከፊት አድርገን ተጠቃሚ የሆንበትን ስርዓት ለምናድ የሚንቀሳቀሱ ኃይሎችን እሺ ካሉ መከን እንዲ ካሉ ደግሞ በመቃወም ከእኩል ድርጊታቸው እንዲቆጠቡ እናደርጋለን ሲል ተናግረዋል። የመድረኩን ተሳታፊዎች አወያዩት አቶ አባዱላ ገመዳ ለዞኑ ነዋሪዎች በመንግስትም ምስጋና አቅርበው ህዝብ ለመንግስት ጥያቄ ማቅረብ ዴሞክራሲያዊ መብት ነው ብለዋል። የመልካም አስተዳደር ችግሮችን በዘላቂነት ለመፍታት በተጀመረው ንቅናቄ ህዝቡ መረጃ በመስጠት ዋና ተዋናይ ሊሆን እንደሚገባ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው አመለከቱ። በክልሉ የከፍተኛ አመራር የግምገማ መድረክ በባህር ዳር ከተማ ተካሂዷል። ርዕሰ መስተዳደሩ አቶ ገዱ አንዳርጓቸው በግምገማ መድረክ ላይ እንደገለጹት ባለፉት ወራት ችግሩን ለመፍታት በተደረገ ርብርብ ተስፋ ሰጪ ለውጦች ታይተዋል። በአንዳንድ አካባቢዎችም የአገልግሎት አሰጣጥ ጎላ ያለ ችግሮች ያለባቸው እና ህዝቡን በማጉላላት ለመልካም አስተዳደር መጓደል ምክንያት የሆኑ አመራሮች እና ባለሙያዎች ላይ እርምጃ መውሰድ መጀመሩንም ርዕሰ መስተዳደሩ ተናግረዋል። በተያያዘ ዜና 2 የዘቢዎችና ጉንዶች የምርመራ ኦዲት ሰራተኞች 1 ሚሊዮን ብር በጉብኝት ሲቀበሉ እጅታችን ተያዙ። ሰራተኞቹ ገንዘብ ሊቀበሉ የነበረው ኤችኤስኤ ከሚባል ድርጅት ነው። ሰራተኞቹ እጅ ከፍንጅ የተያዙት ኤችኤስኤ ከተባለ ድርጅት ገንዘብን ለመቀበል ከተስማሙ በኋላ ሁኔታውን ለባለስልጣኑ በመጠቆሙ ነው። በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን እንዲሁም በዘቢዎችና ጉምሩክ ባለስልጣን በቁጥጥር ስር ሊሆን ይችላሉ። በቁጥጥር ስር ያሉት 2 ሰራተኞች የጠየቅነው ገንዘብ ካልተሰጠን የንግድ ድርጅቱ የልዩ ግብር ተጠቃሚ ተጠያቂ እናደርጋለን ብለው በማስፈራራት ነበር ገንዘብ ሊቀበሉ የጠየቁት። እንግዲህ ዘውዱ ለዕለቱ ያሉ የተባሉ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምትከታተሉት ዘወትር ሮብ የሚታየው በድህረ ቀናት የሚተላለፈውን ሳምንታዊ ፕሮግራማችን ነው። እንቀጥላለን ውይይታችን። አሸናፊ በዜናህም ገልጸዋል፣ ከሰሞኑ ባለፈውም ጀምረን የተሆነው ነገር አለ። ግን በዚህ በሰሞነኛው የኦሮሚያ ክልልም የተማሪዎች ጥያቄን በተመለከተም ብዙ ችግሮች ተፈጥሯል። ብዙ ሁከቶች ነበሩ። እነዛ ሁከቶች ምን እየመስሉ ነው? አሁን ነገሮች እየቀዘቀዙ ስለመጣ ምን ይመስላል? ከንብረት ጉዳት አንስቶ ከሰው ህይወት ማለፍ አንስቶ ያሉትን የሰሞነኛው ሁኔታዎች አጠር አድርገህ ዘግብልን።
እሺ፣ እንግዲህ ብዙ በተደጋጋሚ የተነገረ ነው። አሁን ሰሞኑን በተለይ ዛሬና ትላንት ይፋ እየተደረጉ ያሉ መረጃዎች እንደሚያመለክቱት ሁከቱ በተካሄደባቸው አካባቢዎች ወይ በኦሎኮሚ፣ በሱሉልታ በተለይ ከፍተኛ ንብረት መውደማቸውን የሰማነው ዛሬ በቀደም ሲል ከሰማናቸው ውጭ ማለት ነው። የፖታሽ ማምረቻ ፋብሪካ፣ ሰርቪሶች፣ ዶዘሮች እና የመሳሰሉ ነገሮች የተቃጠሉበት፣ የሰዎች መኖሪያ ቤቶች፣ የንግድ ቤቶች፣ ምግብ ቤቶች እንዳለ ሙሉ በሙሉ አሁን አንድ ሴትዮ ምግብ ቤት ነው በቴሌቪዥን ማሳይተውታል። ወደ 400,000 ብር የሚገመት ንብረት ነው በመብኝ ያለችው። አንድ ደግሞ 25 ዓመት የመንግስት መስሪያ ቤት ውስጥ ያገለገልኩ ሰሆኔም በዚህ አገልግሎት የሰራዋት እንዴትን ድራሻ ማስተፋታል ነው ያለው። ሌላ ደግሞ አንድ ጠላ በመሸጥ የሚተዳደሩ ናቸው። ልጄ አረብ ሀገር ሰርታ 8 ዓመት ሰርታ በአጠራቀመችው ገንዘብ የሰራ ነው እና መተዳደሪያ ቤታችን ነው እንደ ሙሉ በሙሉ አውድሞ ምንም ነገር የለኝም ብለው እያለቀሱ ነው የተናገሩት። እንግዲህ እነዚህ በጣም የሚዘገንኑ ነገሮች ናቸው። ሌላ ባለፈው ሳምንት ያነሳ ነው የሆላንድ ኩባንያ የአበባ እርሻው ሙሉ በሙሉ ነው የሚያስመደበው ወደ 28 ሚሊዮን ብር ነው። እዚህ አዲስ አለም አካባቢ የነበረውን ህዝብ ተረባርቦ የአካባቢ ህዝብ ተረባርቦ አዳነ እና ወደ ማውደሙና ወደ ዘረፋው የሄዱት ከሌላ አካባቢ የሄዱት ሰዎች ነበሩ። በዚህ በሱሉልታ ከተማ ሌላ የሸማቾች የህብረት ስራ ማህበር አለ። ለህዝቡ ስኳርና ዘይት የሚያቀርብ እሱን ሰብረው ገብተው ውስጡ የነበረውን ነገር የጠፉትን አጥፍተው የቻሉትን ዘርፈው የሄዱበት ሁኔታ አለ። እንግዲህ እነዚህ ውድመቶች አስከትሏል። ለተወሰኑ ቀናት የኢኮኖሚ እንቅስቃሴው ዘግተውታል። በእንደዚህ አይነት ትንሽ ከተሞች ደግሞ ዛሬ ሰርተው ዛሬ በሚያገኙት የሚተዳደሩ በርካታ ሰዎች ነው ያሉት። ሁለት ቀን ሲያድር በሶስተኛው ቀን የሚበሉት የሚያጡ ብዙ ሰዎች ነው ያሉት። 4 ቀን 5 ቀን አንድ ሳምንት ድረስ እንቅስቃሴ የቆመባቸው አካባቢዎች በርካታ ሰዎች በጣም ውለው ሰርተው ውለው የሚመገቡ ሊበሉ ሰዎች በጣም ከፍተኛ ችግር ተዳርገ ቆይተዋል። እንግዲህ በአጭሩ ይህ ይመስላል። የዚህ አይነት ዘግናኝ ነገሮችን ያስከተለ ነገር ነው። እንግዲህ ይሄ ነገር ሁለተኛ መደገም ስለሌለበት ያው ሰበብ ሆኖ የቀረቡት ጉዳዮች ላይ እና በአጠቃላይ ሰበብ የማስተር ፕላኑን ጉዳይ እና የማስተር ፕላኑን ጉዳይ ቢሆን በሰላማዊ መንገድ መቀየጡ የሚቻልበት እድል ነበረ። ይህንን ከመጠቀም
ወደ ሌላ ቦታ
መሄዱ ተገቢ አይደለም በሚል በአጠቃላይ ወደ የሞት አደጋው እንግዲህ በተለያዩ መገናኛ ብዙሀን ሲነገር እንደምትሰማው ወደ 75 ሰዎች ሞተዋል የሚል ነገር ይወራል። መንግስት እስካሁን ድረስ ይሄ ነው የሞቱ የሟቾች አሃዝ ብሎ የተናገረው ነገር የለም። እኛ እንግዲህ የአንዳንዶቹ የአሟሟት ነገር ራሱ መንግስት ሊያደርገው በማይችልበት ሁኔታ የሞቱ ሰዎች መኖራቸውን የሚያመለክቱ ነገሮች አሉ። ለምሳሌ አቶ በቀለ ገርባ ለቪኦኤ ሲናገር የነበረው ወደ ገበያ ሲሄዱ የነበሩ ሰዎች ሞቱ ማለት ወደ ገበያ በሰላም ሲሄዱ የነበሩ ሰዎች ላይ ፖሊስ ወር መከላከያ ሰራዊት ተኩሶ ይገላል ማለት
ትንሽ
የማይታመን ነገር ነው። በጣም ብዙ ቦታ በጣም ወደኋላ ይሸሽና ሊደርስ የሚችለው ጉዳት በጣም አደገኛ ሲሆን ወይም ደግሞ መሳሪያ ቀምቶ ሌሎች ሰዎችን ወደ መግደል የሚሸጋገሩበት ሁኔታ ነው እንጂ እርምጃ የሚወስደው እንደዚህ ብሎ ገበያ የሚሄድ ሰው ላይ ይተኩሳል ብሎ ማለት አስቸጋሪ ስለሆነ እና አቶ በቀለ ገርባ የጠቀሱት የሁለት ሴቶች አሟሟት በአጠቃላይ ሞተ የተባሉት ሰዎች አሃዝም እኔ ጥያቄ ውስጥ እንድከት አድርገኛል። በሌላ ምክንያት በሌላ አጋጣሚ የሞቱትንም ሰዎች የቀላቀሉ ይመስለኛል። ያም ሆነ ይህ ግን አሁን በአጠቃላይ በጉዳዮቹ ላይ በየቦታው እየተደረገ ነው እና ህዝቡ በጣም በሚያስገርም ሁኔታ አዛውንቶች ይህም የፓርቲ ወገንተኝነት ሊኖራቸው ይችላል ማስላቸው ትልልቅ ሰዎች
አንተም ተስማማኛለህ የሚል ግምታል ተስማማኛለህ ምክንያቱም በአጠቃላይ ያንድም ሰው ህይወት መጥፋት የለበትም የሚል አቋም ነው እኛ ጋር ያለው በፖለቲካ ድርጅቶች ግን የሰዎች መሞት ቁጥር በጨመረ ቁጥር መንግስት አንድ ቦታ ችግር ሲገባል የሚል እንድም ታስላላቸው ቁጥሩን በተለያየ መልኩ ሊወጣ ይችላል ግን ለጊዜው ግን የሚያሳዝነው ነገር የቤተሰብ አንድ ቤተሰብ ውስጥ ልጆች ሲሞቱ ወላጅ አልባ ሆኖ ሲቀሩ ህፃናቶች ለሁላችንም ያሳዝን ነው እንደ ሀገር እንደ ህዝብ
ያሳዝናል
አንድ ቤተሰብ ያሳዘነው ነገር ነው ግን ከዚህ ነገሮች አው ከነዚህ ሁሉ አውይት ተደረጓል አሁን ካለፈው ሳምንት ጀምሮ አባዱላም አቶ አባዱላም ይሄዱ በተለያየ ቦታ ንግግር ያደረጉበት ስብሰባ
አካባቢ
የቦታው ንግግር ስብሰባ አድርገዋል ይሄ ስብሰባ ምን ደረሰ የቱን ያዝ ባለፈው ሳምንት ትንሽ እናንተ አስበነው የነበረው ስጋት እንዳለን ግን አሁን እናቶ አባዱላ ከሄዱ ግን ትንሽ ስጋቱ ለኔ ትንሽ ቀልሎልኛል ከዛ ኳያ
እንግዲህ
እሺ
እንግዲህ ስጋቴን ታስተውታለህ ግን ምጣራ ልማትና ልማት መስፈልጉ በሚል በስሜታዊነት የህዝብን ተቀባይ ጥያቄዎች አድምጠመልክ የማይመልሱ ከሆነ
አዎ
እንደውም የፉከት መድረኮች መነሻ ሁሉ ሊሆን የሚችልበት ሁኔታ ስላለ ጥንቃቄ ያስፈልገዋል ብለን ነበር። እንግዲህ በየከተማዎቹ የሚደረጉት ላይ እስካሁን ከፍተኛ አመራሮች የሉም ግን እንደገባኝ አሁን የአርቲ አርሲ በከተማ ብቻ አይደለም የተደረገበት በመጀመሪያ በከተማ በየአካባቢው የተደረገ በኋላ ከሁሉም ወረዳዎች የተወከሉ ሰዎች እንደገና አንድ ቦታ ጋር በከተኛ አመራር ደረጃ የሚወያዩበት ሁኔታ ነው ያለውና ይሄ አሁን በየቦታው በየከተማው የሚደረገው
አዎ
ወደዚህ ለመሄድ መነሻ እና ህዝቡ ትምህርት መግለጽ እንደሚችል ማነቃቂያ ነው ግን በከተኛ የመንግስት አመራሮች ሌሎች ትላልቅ በዞን ደረጃ ለምሳሌ የፊንፊኔ ዙሪያ ልዩ ዞን አለ ይሄ ሁከቱ በጣም የተነሳባቸው አዲስ አበባ ከበታል ዱከምን ገላምን እነዚህም ጨል አንድ ቦታ ጋር የባሌን አንድ ቦታ ጋር የአርሲን አንድ ቦታ ጋር የቦረናን አንድ ቦታ ጋር በተለይ ሁከቱ የበዛባቸው የምዕራብ ሸዋ የደቡብ ምዕራብ ሸዋ እና የወለጋ አካባቢዎች ናቸው። በዞን ደረጃ የማድረግ እቅድ እንዳለ ነው የተረዳሁት አሁን አባዲላይ ከየሄደው ከመወያየታቸው ጋር በተገናኘ እና በዚህ ደረጃ ነው የሚደረግ ያለበት እንጂ እንደዚሁ ዝም ብሎ በወረዳ ደረጃ ያሉ የኢህአዴግ የፖለቲካ ፕራይም ሚኒስተሩ ሰዎች ሰብስበው ብቻ ማለፍ ያለበት ነገር አይደለም። አንድ ህዝቡ በድፍረት ሁሉንም ነገር ማውጣት ሁሉንም ውስጥ ያለውን ነገር በሙሉ ዘርግፎ አውጥቶ መናገር አለበት። ሁሉም ነገር ተደምጦ በአግባቡ መፍትሄ የሚያገኝ መሆን አለበት። የህዝብ ጥያቄ ስህተት የሚባል ነገር የለውም። ህዝብ የሚያነሳው ነገር ትክክል ብሎ ነው መነሳት ያለባቸው። ያነሳው ነገር መሰረተ ቢስ ከሆነ እንዴት መሰረተ ቢስ እንደሆነና ይህንን የተዛባ ግንዛቤ ከየት እንዳመጣው ጭምር ማብራራት ያስፈልጋል። እንግዲህ የአቶ አባዱላ ቦታው ላይ መገኘት ይሄ እዚህ አይነት አካሄድን ሊከተሉ ይችላሉ የሚለውን ነገር የሚያመለክቱ ነገሮች ግን በአጠቃላይ እስካሁን በተካሄዱት የዩቲዩብ ላይ በተለይ አዲስ አበባ ዩቲዩብ ፊንፊኔ ዙሪያ ያለውን የሚያሱ ህንፃ አካባቢ በዚህ ወደ
ወለንኮሚ
አካባቢ ያሉ ሰዎች ወለንኮሚ ምን አይነት ነገር ነው የሚናገሩት በጥፋቱ በጣም ብዙ ሰዎች መጎዳታቸውን ያነሳሉና አፍዮቹ በቁጥጥር ስር መዋል አለባቸው የሚል አቋም እየገለጹ ነው። እንግዲህ ለጊዜው ከአካባቢ የተሰወሩ አሉ። በተለይ የሱንታካ ለፈንዲዋ ሲናገሩ በቁጥጥር ስር የዋሉም አሉ። እንግዲህ አሁን እነዚህ በአካባቢው ሁከት የመሩትና ቀንደኛ የነበሩ ሰዎች ተያዙ። በተለይ አገር ውስጥ ያሉ የሁከቱ ማስተርማይንዶች ዋናዎቹ
እነማን ናቸው ለሚለው
እና መሪዎች ወደ መያዝ የሚሄድበት ይኖራል ብለን የሚገምተው ያው ውጭ ያሉ አንድ በአሽጋሪ መፈርዘ ናቸው። የህግ ላንቃ አሁን ከፍ እየጠበቃቸው ነው። ወደ ሀገራችን ከመጡና እጃችን ሊገቡ የመንግስት እጅ ሊገቡ የሚችልበት ሁኔታ ካለ ያዛሉ። ከዛ ውጭ ግን ውጭ ሆነው እንግዲህም ሲያሰራምሱ ሊሆን ይችላሉ አንደው ነገር ግን ማስጠንቀቅ ላይ ይመጣል።
ኦኬ አሁን ከዚህ ከሁከቱ ከረብሻው ምልህ ህዝብ የተሳሳተም ቢሆን የመጠየቅ መብቱ አለ። ይሄ ሁላችንም እንድናቆ መገንዘብ ያለብን ነገር አንድ ሰው ሊሳሳተም ይችላል ግን ተሳስቶም ቢሆን ጥያቄ የማቅረብ መብቱ ግን የተጠበቀ መሆን አለበት። ማሰዳቱ የመንግስት ኃላፊ ወይንም ደግሞ የበላይ አካላት ነው። ከዚህ ውስጥ ምን ተማረን? ምን እንማር? መንግስትስ ምን ይማራል ወይንም ምን መማር አለበት ብለህ ታስባለህ? ወይንስ እኛ እንደ ዜጋ እኛ ራሳችን ምንድነው መማር ያለብን?
እንግዲህ ዋናው መንግስት ምን ሊማር ይችላል የሚለው በተለይ የራሱ የክልል መንግስት በክልሉ ርዕሰ መስተዳድር አቶ ሙክታር በኩልም እንደተናገረው ሌሎች የፌደራል መንግስት ባለስልጣኖችም እንደተናገሩት ይሄ ማስተር ፕላን የሚባለው እና ሁከት ለመጫር ሰበብ የሆነባቸው ነገር የተገኘው እድሉን ያገኙት ከግልጽነት ጉድለት ነው። የክልሉ መንግስት በግልጽ ይህንን ነገር ማሳየት ለህዝቡ ማሳየት እና ህዝቡ ማወያየት አለመቻሉ ነው። ይፋው አንድ የረብሻ ከተፈጠረ እና መወያየት አስፈላጊ ነው ተብሎ ከታመነበት በኋላ እንኳን ለአንድ አመት ከስድስት ወር ያህል ተወያይ ቀርቷል እና ለወደፊት ህዝቡን የሚመለከቱ ጉዳዮች ኢህአዴግ ልምድ አለ። ለምሳሌ በገጠር የልማት ስራዎችን አዲስ ቴክኖሎጂ ግብርና ቴክኖሎጂ ያስተዋውቅ በመስመር ዙሩ ሲል ማዳበሪያ አጠቃቀም ያስተምር አርሶ አደሩ በነፃ የከስራ ጊዜ ውስጥ የአንድ ወር የሁለት ወር አገልግሎት በተፋሰስ ልማት ላይ እንዲያውም ሲያደርግ ህዝቡን አወያይቶ አሳምኖ እና ህዝቡን አወያይቶ አሳምኖ አንድን ፖሊሲ አንድን ህግ የማስፈጸም ህዝባዊ ንቅናቄ ፈጥሮ አቅምና ልምድ አለ። እዚህ ኦሮሚያ ውስጥ ግን በዚህ በትልቁ ጉዳይ ላይ ይህንን ማድረግ ተስኖታል እና ለወደፊት መንግስት መማር ያለበት ነገር ህዝብን የሚመለከት ጉዳይ ከሆነ ህዝብን ማወያየት ባያስፈልግ እንኳን በቂ ግንዛቤ እንዲኖረው በሚዲያዎች በኩል መስራት የሚያስፈልግ መሆኑን ለመንግስት አስተምረው አልፏል። በሌላ በኩል ወላጆች ብዙ ሁከት ነፍስ በሚያቅፈው አይደለም እየተካሄደው እንደውም ራቄ ዋጣ ክፉ ደጉን አገናዝቦ በመርህ ደረጃ ማሰብ የጀመረ ሰው እዚህ ውስጥ አልተሳተፈም። ያው ሁከቱን ከጀርባ የሚኖሩት ናቸው እንጂ በዚህ ደረጃ ያለ ግንዛቤ ያላቸው የቀሩት ትንንሽ ልጆች ናቸው። በዩኒቨርሲቲ ደረጃ አይተሃል፣ ያን ያህል የጎላ ረብሻ አልታየም። ዩኒቨርሲቲዎቹ አይደለም ትልቁ ረብሻ የተካሄደባቸው ከዚህ ከአራተኛ ክፍል እስከ አስረኛ ክፍል ያሉ ተማሪዎች ናቸው። እነዚህ ደግሞ በጣም ትልቁ 16 ዓመት እድሜ ያለው ነው እና የደረሰው ውድመት ግን ከባድ ነው። እነዚህ ተማሪዎች ሆ ብለው እየጠኙ ተቃውሟቸውን እየገለጡ ሲወጡ መንገድ ላይ ያለ ወሮበላ ማለት ወሮበላው ማጎ ይቀላቀላል።
አዎ።
እና ከዛ በኋላ መልኩን ይቀይርና ቅድም እንዳልኩ ወደ ዘረፋዎቹ የሚሄድበት ነው ያለ። ስለዚህ ወላጆች ልጆቻቸው የዚህ አይነት ነገር ውስጥ ገብተው ራሳቸውንም ለአደጋ እንዳያጋልጡ መምከር ያለባቸው መሆኑ ወላጆች ተገንዝበዋል። ምክንያቱም ካላስፈላጊ ነገር ውስጥ እና ለወደፊትም አደጋ ሊጥል የሚችል ነገር መፈጠሩን ተገንዝበዋል እና ህዝቡ ይህንን ተምሯል። መንግስት ግን ግልጽነት ላይ በጣም ከፍተኛ ትምህርት አስተምሮ ያለፈ ነገር ነው። ሁለተኛ መደገም የለበትም። አሁንም በፍጥነት መካሄድ አለበት። ምክንያቱም ይህንን ሁከት የፈለገውና ትልቅ የፖለቲካ ትርፍ ሊገኝበት ይችላል ብሎ የገመቱ አካላት በውጭ ሀገር ብቻ ሳይሆን ሀገር ውስጥ ህጋዊ የሆነ የሚንቀሳቀሱ ይችላሉ። አሁንም እነሱ በማይጠቀሙበት ደረጃ ቶሎ በአፋጣኝ መስተካከል አለበት።
ኦኬ፣ እሺ። ይሄንን ተመል እንያዝና አቶ በቀለ ነጋ ከሰሞኑ በቪኦኤ እና በእሳት ቴሌቪዥን የኔ የኤርትራ ነው ምለው ግን በእሳት ቴሌቪዥን መግለጫ ሰጥቻቸዋለሁኝ ማስጠንቀቂያ ተሰጠኝ ይላሉ። በዛው መጠን ደግሞ ከመድረክና ሰማያዊ ፓርቲ አንድ ላይ ሆኖ ሰላማዊ ሰልፍ ለመጥራት ተዘጋጅተን ተከለከልን የሚሉም አሉ። ባለፈው ሳምንት ዶክተር መራራ የተናገሩትን ታስታውሳለህ? ትንሽ ጀምረን አልገፋንበትም። እነዚህን አጠቃልና ምንድነው የፖለቲከኞቹስ የተቃዋሚ ፖለቲከኞቹስ ሚና ምን ላይ ነበረ? አሁንስ ምንድነው ምንድነው የፈለጉት? አሁን ይሄ ሁሉ ስር ጉድ ምን መለከታቸው?
እንግዲህ አሁን ከት አሁን ሰምታል ቢወይ ላይ ያቱ በቀላል ሲናገሩ
አዎ
እንደው ራሱ ህዝቡ የቀሰቀሰው ነው የሚሉት ህዝቡ የራሱን ብሎ ገንፍሎ ይወጣል ነው አይደለም። ማስተር ፕላን ነው መነሻ ያደረገውና አሁን ማን ነው መጀመሪያ ይሄ ማስተር ፕላን እና የኦሮሚያ ጫፌ ኦሮሚያ የወሰነበት ከተሞችን በአዲስ መልክ የከተማው ማሻሻያ አዋጅ ወጥቷል። ይሄ ነገር ህገ መንግስታዊ መብትህን ሊቀማ ነው፣ ከአዲስ አበባ ጋር ሊቀላቅል ነው፣ በቋንቋ እንዳትሰራ ሊያደርግ ነው ብሎ ሐሰተኛ መረጃ የሰጠውና ህገ መንግስታዊ መብትህ በጣም የሚል ስጋት የፈጠረው ማን ነው? ይሄ ዝም ብሎ ህዝቡ እንደው ከሰማይ ለጥቅም ይቃላል ይሄንን ያደረገ አካል አለ እና የመጀመሪያው ይሄንን ያደረገው አካል ደግሞ ባገር ውስጥ ኦፌኮ ነው። በተለይ አቶ በቀለ ገርባ
አቶ በቀለ ነቃ
በጣም እዩኝ ብለው ነበር ይሄንን ነገር ሲጠቅሱ የነበረውና ተጠያቂ እኛ ተጠያቂ አይደለም ራሱን የተነሳ የሚለው ነገር እንኳን የማይመስል እርግጥ በኋላ እነሳት ጃዋር ሌሎቹም በሙሉ ሆይ 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 ብለው ማጋጋላቸው እንደተጠበቀው ነው። መጀመሪያ በመለኮስ ደረጃ ግን ይሄ ምንም የማንካታ ደግሞ ሀገር ውስጥ ያሉ ሚዲያዎችን የሚመሰክሩት ነው። እንደ ኢሳ ቴሌቪዥን ኢንተርቪው እየተደረጉ የሚያወሩት መራራ ግድለን ጨምሮ የሚመሰክር ነገር ነው። በሌላ በኩል አሁን አንተ ቅድምም እንዳነሳልኝ ይህንን ፓርቲው ራሱ ያደረገው መሆኑን የምታውቀው ምንድን ነው? እሱ ይህንን ሁከት ተስፋ አድርጎታል። እንደው ሁከት አውጭኝ ከዚህ ከውጥቀት ውስጥ ብሎ ውከት ላይ ማለት ነው የሚያሳይ ነገር አለ እና አሁን ዶክተር መራራ ባለፈው ሳምንት ጋዜጣዊ መግለጫ በሰጡበት ጊዜ ከነሱ ጥያቄዎች ሲመልሱ መፍትሄ ያሉትን ነገር አስቀምጠዋል። ሁከትን መነሻ በማድረግ ይሄ ሁከት እንግዲህ መንግስትም እንዲረዳ አድርጓል ወይም አንበርክኳል ወይም የማይሰራበት ደረጃ አድርሷል ወይም ያደርሳል ብሎ ተስፋ እንዳደረጉ የሚያሳይ ነገር ነው። ምንድን ያሉት የጊዜያዊና የረጅም ጊዜ አማራጭ ነው። የመጀመሪያው አማራጭ ይሄ የከተማ ማሻሻያ ብሎ ጨፌ ኦሮሚያ ያወጣው ነው። አዋጅ እንዲሽር ማድረግ ነው ያለ። እንግዲህ ሁከት ፈጥረው መንግስትን አረደው አዋጅ እንዲሻር መጠየቅ ማለት ነው። ከዛ በኋላ ደግሞ ወደ ኢህአዴግ ሄደው ያው የራደ መንግስት የተንበረከተ መንግስት የከአሸባሪዎች እንደሚያደርጉት ማለት ነው ታስገድደውና አቋም እንዲቀይር ታደርጋለህ እና ኢህአዴግ በቃኝ ህዝብ መምራት አልቻልኩም ብሎ ከስልጣን ይውረድ ነው ያለ። ይህንን ማድረግ አላፈልግም ካለ ደግሞ እኛም ያለንበት ጥምር መንግስት እንዲቋቋምና ከጥምር መንግስት በኋላ ወደ አዲስ ምርጫ እንድንሄድ ነው ያሉት። እንግዲህ ምንድነው ሁከቱ እዚህ ደረጃ በሚያደርስ ደረጃ መንግስትን አንበርቆታል አባክኖታል ብለው ነው ያሰቡትና ሁከቱ እንደፈለጉት ቅድም እንዳልኩ እንደ ሁከት አውጪ ሁከት አድኝኝ ያሉ መሆናቸውን የሚያመለክት ነገር አለ። ይሄ በራሱ ረብሻ ውስጥ የገቡበት መሆኑን ወደ ረብሻ ውስጥ እንዲገቡ ያደረገ ደግሞ ውስጣቸው ያለ ሁኔታ መኖሩ ነው ያመለክተው። ይህም ከአሁን በኋላ በሰላማዊ ትግልና በምርጫ ወደ ስልጣን ሊወጡ የሚችሉበት ሁኔታ አለመኖሩን በተለይ አንዳንድ አመራሮቹ እንደ መራራ አይነት ከዛሬ 5 ዓመት በኋላ እድሜያቸውም እየገፋ እንደ ጋዜጣ የሚናገሩት ጊዜ እንኳን ከስልሳ አምስት በላይ ይሁንና የኛ ሀገር ባህል የመደበቁ እንደተጠበቀ ሆኖ ወደ ስልጣን መጥተው የማይሰሩበት ወደ መጋዜጥ የሚሄዱበት ጊዜ ስላለ እንደ ባጭር ጊዜ ውስጥ የቀቢጠ ተስፋ አካሄድ መሆኑን ያመለክታል። እና በአጠቃላይ ግን እንደጎመጁት ከዚህ እንደጎመጁትና እንደሚፈልጉት ቀጣይነት እንዲኖረው ከዚህ የዚህ አይነት ጥቅሞች መንግስትና አንበርክከን አቋምና ፖሊሲ እናስቀይራለን ወደ ስልጣን ውስጥ እንገባለን ብሎ ያሰበ ሆኖ ያመለክታል። ይሄ በራሱ ሲታየት ሽብርተኝነት ብሎ ሊፈረጅ የሚችል ድርጊት ነው። ምክንያቱም ሽብር አንድን ድርጊት ሽብርተኛ የሚያደርገው አንድ ሁከት ትፈጥራለህ፣ ግድያም ሊሆን ይችላል፣ ረብሻም ሊሆን ይችላል። በዚህ መንግስትንና ህዝብን በማስፈራራት ፖሊሲውንና አቋሙን እንዲቀይር ማስገደድ ማለት ነው። ይሄ የዶክተር መራራ አቋም ራሱ ሽብርተኝነት ከሚለው ትንታኔ ጋር ስታየው ሽብርተኝነት ላይ ፌል አድርጎ ነው የሚታገኘው። እና እንግዲህ የመንግስት ወደሰፊነት እንዳለ ሆኖ እኛ ግን ገለልተኛ ሆነ ወጣ ብለን ስንመዝነው በዚህ ደረጃ የሚታይ ነው።
ጠፋ። ሄሎ
ሄሎ።
ጠፋ። እሺ እሺ፣ ቀጥል። ኦኬ እሺ። ከተቃዋሚዎችም ከሌሎችም የሚሰሙ ስሞታዎች መንግስትም ራሱንም ጨምረ ለዚህ ተጠያቂ ሆኑ ለፍርድ ይቀርባሉ የሚል ነገር አለ። እኔ አንዳንድ ነገሮችን ስመለከታቸው የቆሰቆሰ እነዚህ ትልቁ እድሜ ያለው የ16 ዓመት ነው ብለሃል። እነዚህ ህጻናት ልጆች ከመንገድ ወደ መንገድ ወጥተው እንደዚህ እንዲያደርጉ የከሰከሳቸው አንድ አካል አለ። እርግጥ ራሳቸውንም ለንጹህነት ለማለት ቢፈልጉም እና ተበቀለ ካንተ ግምት ምናልባት ይሄ ነገር እነዚህ ሰዎች ነፃናቸው ብለህ ነፃናቸው ብለህ የምትልበት ነገር ይመጣል ይታያል ነፃ ሊሆን ይችላል ተባለ። እርግጥ ምን
አድግት ነፃ ከከስከሷል ይሽው ተፍቷል የጠጣ ከባድ ይወጣል ከባድ ነገር ነው የተፈጠረው። ይሄ ነገር ደግሞ ከሰማይ እንደ ድብዳ ያወረደ እንደ መብረቅ ያወረደ ነገር አይደለም። ጣንሳሽ በአፈጻሚ እና ፈጻሚ አለ። በየደረጃው ሰዎች መጠየቅ አለባቸውና ሊጠየቁ የማይችሉበት አግባብ ያለ አይነት ነው። ምናልባት ወቀቱ ሙሉ በሙሉ ካልወረደ በስተቀር አንዳንድ ጊዜ እርምጃዎችን መውሰድ በራሱ የጎንዮሽ ጉዳት ሊኖረው ስለሚችል ሊሆን ይችላል እንጂ ወይም ደግሞ ተጨባጭ መረጃ በፖሊስ እጅ እስኪገባ ድረስ ሊሆን ይችላል እንጂ ውቀት መሰራቸው አይቀርም። እና አሁን ከዚህ በቅድም ማንስተህልኝ የነበረው ከዚህ ከሰማያዊ ፓርቲ ጋር የተሮጠል ራሱ እነዚህ ሰዎች አሁንም ውቀቱ እንዲቀጥል ያላቸውን ፍላጎት የሚያሳይ ነው። በመሰረቱ ሰማያዊ ፓርቲ የብሔር ብሔረሰቦችን መብት ያልተቀበለ ፓርቲ ነው። በተራራና በጉናም ሸንሽኔ ኦሮሚያን በከፋፍለ ህዝባ ራሱን በራሱ የማያስተዳድር አደርጋለሁ የሚል ፖሊሲ ያለው እና እዚህ አሁን ያለውም ፌዴራላዊ ስልጣን አነሰኝ ያንሰኛል። ስለዚህ ፌዴራሊዝም ውስጥ የማዕከላዊ የኦሮሚያ ውስጥ ማዕከላዊ መንግስት የሚገባበት ሁኔታ ነው ያለው በሚልበት ደረጃ እንግዲህ ሁለቱ ጫፍና ጫፍ ያሉ ሰዎችን ምን አገናኛቸው ብሎ ሲታሰብ የኦሮሞ ህዝብ ይወጣል ከማዕከል። አንድ ኦሮሞ ህዝብ ምንም ደንታ የሌለው አንድ ኦሮሞ ህዝብ ቆረቆረለታል የሚል ሰዎች ፍጠምጠም ከፈጸሙ የኦሮሞ ህዝብ በጉዳይ ውስጥ ወጣል። ሌላ አጀንዳ ነው ያለው ማለት ነው። ሌላው አጀንዳ ደግሞ ምንድን ነው? ሁለቱን የሚያስማማቸው ምንድን ነው? እሱ ሁለቱን ሁከት መፈለጋቸው እና ይሄ ከሰማያዊ ፓርቲን አሁን የፈለገው ለምንድን ነው? እሱ ከኦሮሚያ ውጪ
ሌሎች ሰዎች
ተደረገ በስተቀር የትም አይደርስም ብሎ ስላሰበ በሰማያዊ በኩል ከሱም አዲስ ሰማያዊ ፓርቲ ይታወቃል። አዲስ አበባ ውስጥ ብዙ ደጋፊ ያለው ምርጫም ላይ እንዳየነው 15% ህዝብ ከመራጮች ደግፎታል እና ወደ አዲስ አበባ ለማዛመት እሱ ላይ መንጠልጠል ያስፈልገኛል በሚል መጨረሻ ላይ ግን ሁለት የማይገናኙ ነገሮች በጎነት በማይገናኙ ነገሮች ተጠልጥሎ የተፈጠረ ነገር መድረሻው ያው ብጥብጥ ከመሆን ያለፈ ወደ አንድ መድረሻ አንድ ነገር ላይ ለህዝብ የሚጠቅም ህዝብን ከግምት ያስገባ አንድ ነገር ላይ መድረስ አይቻልም እና እነዚህ ነገሮች ልፍታቸው እነዚህ ሰዎች በፊት የወንጀል ድርጊት ውስጥ የነበሩበት መሆኑ
መሆናቸው
እንዲቀጥል መፈለጋቸው ነው ያሳየው። ይሄ ደግሞ ተጠያቂነት ነፃ ያደርጋቸዋል ብሎ መገመት ወደ ስህተት ይመራል። ስለዚህ ያው መንግስትም ጊዜውን ጠብቆ ተጠያቂ የሚያደርጋቸው ሰዎች ይኖራሉ ብዬ ነው የሚገምተው።
እሺ፣ ብጥብጥ ስትለኝ ሰማያዊ ፓርቲ ለብጥብጥ ብዙም ወደኋላ የሚል አይደለም። ከድምጻችን ይሰማ ከሚባለው ግሩፕ ጋራ ወይንም ደግሞ አመራር ጋራ አንድ ሰሞን ሲያብል ነበረ። በዛሬው ዕለት የመውሊድ በዓል ተከብሮ ነበረ። እንዴት ነበር በዓሉ? የበዓሉ ሰንደምታን ምን ይመስል ነበር?
እንግዲህ የመውሊድ በዓል እኔ ከማውቀበት ጊዜ ጀምሮ ኢትዮጵያ ውስጥ በጣም ይከበራል። ሙስሊሞች የመውሊድ በዓልን ያከብራሉና የመውሊድ በዓል የአከባበር ስርዓት ከሌሎቹ ከኢድ አል አድሃና ከኢድ አል አረፋ ከኢድ አል አድሃና ከኢድ አል ፈጥር ይለያል።
እሺ፣ እንዴት ነው?
አንድ ቦታ ጋር ተሰብስበ የኢድ ሰላት ይባላል። አዎ፣ መስቀል አደባባይ የስታዲየም ሄደው የሚሰግዱት የኢድ ሰላት አላቸው፣ አረፋና ኢድ አል ፈጥር። መውሊድ ግን የዚህ አይነት የስግደት ስርዓት የለውም። እና ከበፊቶቹ በተለየ መስቀል አደባባይ ሲወጣ ያላየናቸው ለዚህ ነው። የኢትዮጵያ ሙስሊሞች ይህንን በዓል ሲያከብሩ እንዴት ነው የሚያደርጉት? መስጂድ ነው የሚሄዱ። መስጂድ የሄዱና ገንዘብ የሚዋጣበትና ድግስ የሚደረግበት ሁኔታ አለ። እዛ ድግስ ሲደረግና ድሃ ይበላል። የሚገርምህ ገበታዎቹ ገበታው ላይ ድሃ ሀብታም ሳይባል ሁሉም አንድ ላይ ቀርቦ ነው የሚበላው። እና ይሄ ደሃዎችን ማብላት፣ የሰዎችን እኩልነት መግለጽ እና የነቢዩን ባህሪዎች የማሳየት ነገርም አለበት። እኔ ከዚህ በፊት በተለይ አስመራ አንድ ሁለት ዓመት አይቼዋለሁኝ። በጣም የሚገርም አንድ ሀብታም መኪናውን ያቆመ የሚመጣ ሀብታም እና የመጨረሻው ምክር መንግስት ብሎ የሚለምነው አንድ ገበታ ላይ ቀርቦላቸው አንድ ገበታ ላይ ነው የሚገልጽ የሆሊድ ባንክ ደረጃ ቢታውን በተመሳሳይ ሁኔታ ነው የሚቀበረው ነው። እኔ ፍቅር ለተሳተፈ ለሰዎች እኩልነት ነው። ስለዚህ የነብዩ ባህሪያት ናቸውና እነዚህንም ለማስተዋወቅ ጭምር በዚህ ሁኔታ ነው የሚደረገው። እና እንግዲህ ይሄ የዋህዲ ሰለፊ መስዋዕት ከጀመረ በኋላ ሰዎች እየፈሩ ያው መውሊድ የሚባለውንም ስመጣት የተወበት ሁኔታ ነበር። የሌሎችም የአውሊያዎችን የትላልቅ የሃይማኖት አባቶችንም እንደዚህ መውሊድ የሚዘክሩበት ሁኔታ ነበር። ከዚህ ሁሉ መሸሽ ጀምረው ነበር ሰዎች። አሁን በዚህኛው መውሊድ ግን ነባሩ እስከዛሬ ድረስ ተቻችለን ተከባብረን እንድንኖር ያደረገን እስልምና ከፍርሃት ቆፈን ውስጥ እየወጣ መምጣቱን ያመለክታል። በተለይ ወጣቶችን ከአዛውንቶቹ የኖሩበት ስለሆነ ነው። ወጣቶችን እዚህ ወጣ ጋር ልክ የአዛውንቶች የመንዝማ ስርዓት የመሻጣ ምናምን የሚሏቸዋሉ እነሱን እያዜሙ እያጨበጨቡ ስታያቸው ለወደፊት አቻችሎ የኖረን ባህላዊ የእስልምና አስተምህሮና የሃይማኖት ስርዓት ሪቫይቭ እያደረገ መሆኑን ያሳይናል። እና ይሄ በዚህ በራዲካላይዜሽን የሚደርስብንን ጥቃት በራሱ በእስልምና ውስጥ መከላከል የሚያስችል ሁኔታ እየተገነባ መምጣቱን ያሳያል። እና እንደው መውሊድ መከበሩ ብቻ ሳይሆን በተለይ አሁን አካባቢነት ከዋሃቢ ሰለፊ ጋር በሚሰማው ዘመን እናንተ ሀገር በተለይ በጣም እያስቸጋሪ ሆኖ የመጣ ነገር ነው። እና እኛ በራሳችን በራሱ በእስልምና እየተከላከል ነው የመጣንበት ሁኔታ ማንም ሆነ ያሳያል። እና ትልቅ ነገር ነው በጣም።
ባለፈው የቦምብ ጥቃት ደርሶበት ነበር መስጊድ ውስጥ የተያዙ ሰዎች አሉ የምታውቀው ነገር ካለ አንድ ሁለተኛ ነገር በዚህ ውጭ ባለው ይሄ ድምጻችን ይሰማ የሚለው ያንን መጥፎ ባህሪ ያንን መጥፎ ድርጊት እስካሁን ድረስ አላወገዘም። በሀገር ደረጃ ነኝ ብሎ እንኳን የሚወጣም ባይኖር ከሃይማኖት ከመስጂዱ ሌላ ማን ያወገዙ ሰዎች አሉ ወይንም ደግሞ እንዴት ነው? ከቱ ውጪ አሁን የፍልስጅራ የሚባለውም ሆነ ድምጻችን ይሰማ ውጪ ያለው እስካሁን ድረስ ያንን ድርጊቱ መጥፎ ነው እንደ ድርጊት መጥፎ ባህሪ ያለውና ለኛ አይጠቅም ብሎ አላወገዙትም። እና ይሄ ራሱን እንትን መንግስትም ያወጣው ነገር አለ እስካሁን
ማን ስለዚህ ነገር የተናገረ የለም። ያው ፖሊስ ምርመራ እያደረኩ ነው ብሏል። ግን እንደ መላምት እኔም ከአንተ ጋር ስንወያይ አስጠንጥነ የነበረ ነገር ነበር እና ያን በዛ አርብ ከሳምንት በማይሞላ ጊዜ ውስጥ መውሊድን ትግራይ ነጃሺ መስጊድ ለማክበር ፕሮግራም ተይዞ ነበር። የሁሉም ኢትዮጵያ ውስጥ ያሉ ክልሎች የሃይማኖት መሪዎች በተገኙበት እዛ ተገብሯል። እና የዚህ ሰሞን ስለነበረ የዚህ የኢትዮጵያ ነባሩ አስተምህሮ ተከታዮች የራሳቸው የሚሉት መንዙማ እያሉ የነበረበት ሁኔታ ላይ ነው ቦምብ ተወርውሮ የነበረው። እና ምንድነው መላምታችን ይህን ነባሩን አስተምህሮ የሚቃወሙ ወገኖች ያደረጉት ነው ሊሆን የሚችለው። ዝም ብሎ በዘፈቀደ ማንኛውም ሰው ላይ
የሚያደርገው ነገር
አለ ነው። እና ያው የዚህ ዋህቢ ሰለፊ ድርጅት ነው ብለን እንገምታለን። እስካሁን ድረስ ግን የፖሊስ ምርመራዎች ላልጨረሰ ይፋ የሆነ ነገር የለም። ለማንኛውም ግን ነባሩ አስተምህሮ ዋሃቢ ሰለፊን እየደፈቀ ከቆፈን ውስጥ ወጥቶ እየቆመ ስለመጣ የአክራሪነት ትግላችን መስመር እየያዘ መሆኑን ያመለክተናል። እና በጥሩ መንገድ ነው ደግሞ በመንግስት ሳይሆን
በህዝቡ በራሱ
እንደ ትልቅ ስኬት የሚታይ ነው።
እሺ፣ በጣም አመሰግናለሁ አሸናፊ። አድማጮቻችን በየሳምንቱ ረቡዕ በድህረ ገጽ አማካኝነት የምናስተላልፈውን ሀገር በዚህ ሰሞን የተሰኘ ዝግጅታችን እዚህ ላይ ይጠናቀቃል። ዝግጅታችን ለመከታተል በድህረ ገጻችን www.thevoiceofethiopia.com ወይንም ደግሞ በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እስከሚቀጥለው ዝግጅታችን ሀገራችንን ሰላም እንዲያደርግልን ለእናንተም ሰላም እንዲሆን እየተመኘን ለዛሬው ሰላም ደህና ሁኑ እንላለን።
ልጅ ፍቅር ለሰው ልጆች ሰላ ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም